The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Hello everyone. I'm honored to send the best wishes of the people of the United States in advance of the 34th African Union Summit.
ጤና ይስጥልኝ ለሁላችሁም። ለመጪው የአፍሪካ ህብረት ጉባኤ የዩናይትድ ስቴትስን ህዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው። የሀገራቸውን የውጭ ጉዳይ ፖሊሲ ራዕይ ካመላከቱበት መልእክታቸው የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፊታችን ሰኔ ወር በሚካሄደው ብሔራዊ ምርጫ በ400 ወረዳዎች የሚወዳደር መሆኑን ይፋ አደረገ። ለምርጫው ማካሄጃም የሚውል የ180 ሚሊዮን ብር መመደቡንም አስታውቋል። እናስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ አርብ ጥር 28 2013 ዓ.ም ምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉስ ታምሬና ከለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በእያሉበት ነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ነገ ቅዳሜና እሁድ በአዲስ አበባ ለሚካሄደው የአፍሪካ ህብረት አባል ሀገሮች መሪዎች 34ኛ ጉባኤ ተካፋዮች በዛሬው ዕለት መልእክት አስተላልፈዋል። ፕሬዚደንቱ በቪዲዮ መልእክታቸው አስተዳደራቸው ከአፍሪካ ህብረት ጋር ኮቪድ-19 ወረርሽኝና የጸጥታ ጉዳዮችን ጨምሮ በተለያዩ ጉዳዮች አብረው እንደሚሰራ ተናግረዋል። በዓለም ላይ ያለውን ትብብር መልሶ ለማጠናከር የተነሳው አስተዳደራቸው እንደ አፍሪካ ህብረት ካሉ ዓለም አቀፍ ተቋማት ጋር እንደገና ትስስር ለመፍጠር ቆርጦ መነሳቱንም ባይደን አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻለበትን ዘላቂ የሆነ ዲፕሎማሲ ለማስፈን ከአህጉራዊው ህብረት ጋር በመነጋገር እንደሚሰሩም አዲሱ የዩናይትድ ስቴትስ ፕሬዚደንት ባይደን አስረድተዋል። በሌላ በኩልም ፕሬዚደንት ባይደን ትናንት ሐሙስ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ተገኝተው ስለ ሀገራቸው የውጭ ጉዳይ ፖሊሲ ያላቸውን ራዕይ ይፋ አድርገዋል። በየመን ለሚካሄደው ወታደራዊ ዘመቻ ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋርጥ በማዘዝ አጠቃላይ ፖሊሲው ወደ ዲፕሎማሲ መርህ እንዲቀየር አሳስበዋል። ዝርዝሩን የያዘ ዘገባ ከዜና ቀጥሎ በአብይ ርዕስ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለጠቅላይ ሚኒስትር አብይ አህመድ ትናንት ስልክ ደውለው አነጋግረዋቸዋል። ዩናይትድ ስቴትስንና የኢትዮጵያን ግንኙነቶች አስፈላጊነት ብሊንከን ለጠቅላይ ሚኒስትር አብይ በአጽንኦት ያነሱላቸው መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ትናንት ከሰዓት በኋላ ባወጣው ጽሑፍ አስታውቋል። ትግራይ ውስጥ ያለው ሰብአዊ ቀውስ በእጅጉ የሚያሳስባቸው መሆኑን የውጭ ጉዳይ ሚኒስትሩ መግለጻቸውንና ሌላ የህይወት መጥፋትን ለማስቀረት እንዲቻል መንግስቱ ፈጥኖ ሙሉና ያልተገደበ ሰብአዊ ድጋፍ እንዲደርስ እንዲያደርግ ማሳሰባቸውን ቃል አቀባዩ አመልክቷል። ዩናይትድ ስቴትስ ለኢትዮጵያ የለውጥ አጀንዳ ለመጪው ብሔራዊ ምርጫ ለአካባቢያዊ ሰላም ጸጥታና ደህንነት ለዲሞክራሲና ለሰብአዊ መብቶች መከበር ለፍትህና ለተጠያቂነት መስፈን ለሁሉም ኢትዮጵያውያን ኢኮኖሚያዊ ብልጽግና ድጋፏን መስጠቷን እንደምትቀጥል የውጭ ጉዳይ ሚኒስትር ቶኒ ብሊንከን ለጠቅላይ ሚኒስትሩ በድጋሚ ያረጋገጡላቸው መሆኑንም የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጽሑፍ አስታውቋል። የሊቢያ ተፋላሚ አንጃዎች ያቺን ሀገር በሚቀጥለው ታህሳስ ወር ሊካሄድ እስከታቀደው አገር አቀፍ ምርጫ ድረስ የሚያስተዳድሯት 4 መሪዎችን በዛሬው ዕለት መረጡ። ለበርካታ ዓመታት በምስራቁና በምዕራቡ ክፍሎች በሁለት አስተዳደሮች ተከፋፍላ ስትመራ የቆየችውን ሀገር አንድ ለማድረግ ይህ የዛሬው ክንዋኔ መሳካቱ የሚያጠራጥርም ቢሆን ትልቅ እርምጃ ተደርጎ ተወስዷል። ዛሬ 74 መልክተኞች ጄኔቫ ላይ አራቱን መሪዎች ሲመርጡ ክልላዊ ኃይሎችና የፖለቲካ እንዲሁም የኢኮኖሚ ጥቅሞች ያሏቸው በርካታ ወገኖች ታሳቢ አድርጎ ሚዛናዊ እንዲሆን ሂደቱን የተባበሩት መንግስታት ድርጅት እንዳስተናገደው ነው የተጠቆመው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የፕሬዝደንት ባይደን አስተዳደር ባለዝቅተኛ ገቢ ሀገሮች የኮቪድ-19 ክትባት እንዲደርሳቸው ድጋፉን እንደሚሰጥ አረጋግጧል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስተዳደር ለዓለም ድሆች ሀገሮች የኮቪድ-19 ክትባት ለማቅረብ የታለመውን ኮቫክስ የተሰኘውን ስብስብ መደገፍ አስፈላጊ መሆኑን አስምሮበታል። ሆኖ የዚህ ስብስብ ተባባሪ መሪ ለሆነው በአጽሮት ስሙ ጋቪ ተብሎ ለሚጠራው በዓለም ዙሪያ ክትባቶች እንዲዳረሱ ለመስራት የተቋቋመው ዓለም አቀፍ ህብረት እንዲሰጥ ባለፈው ታህሳስ ወር ከተፈቀደው 4 ቢሊዮን ዶላር ሌላ ተጨማሪ የገንዘብ ድጋፍ አለመመደቡንም አስታውቋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ስለ ጉዳዩ ቪኦኤ ላቀረበላቸው ጥያቄ በሰጡት መልስ ለኮቫክስ ያለንን ድጋፍ በድጋሚ አረጋግጠናል። ተጨማሪ የገንዘብ ድጋፍ ስለመመደቡ ግን ዛሬ ይፋ የማደርገው አዲስ ዜና የለኝም ሲሉ መልስ ሰጥተዋል። አዲሱ ፕሬዝደንት ጆ ባይደን ቃለ መሐላ ፈጽመው አስተዳደሩን በተረከቡ በማግስቱ ነው ዩናይትድ ስቴትስ በኮቫክስ ስብስብ እንደምትሳተፍና የዓለም የጤና ድርጅትንም ተመልሳ እንደምትቀላቀል ይፋ ያደረጉት። በቀደመው የአውሮፓ 2020 ዓመተ ምህረት ሐምሌ ወር ላይ ተሰናባቹ ፕሬዝደንት ዶናልድ ትራምፕ የዓለም የጤና ድርጅትን በኮቪድ-19 ጉዳይ ከቻይና ጋር ተመሳጥሯል ብለው በመወንጀል ዩናይትድ ስቴትስን ከድርጅቱ እንዳስወጧት ይታወሳል። ፕሬዝደንት ጆ ባይደን ትናንት ሐሙስ ባደረጉት የውጭ ፖሊሲ ላይ ያተኮረ ንግግራቸው ከዓለም አቀፉ ማህበረሰብ ጋር አብሮ የመስራትን አስፈላጊነት አጽንኦት ሰጥተውታል። የኮቪድ-19 ዜናዎችን ስንቀጥል በአሁኑ ጊዜ በዓለም ዙሪያ ያለው የኮሮና ቫይረስ ተጋላጮች ቁጥር ከ104 ሚሊዮን ማለፉንና 2.2 ሚሊዮን ሰዎች ለህልፈት መዳረጋቸውን ዛሬ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ያወጣው አሃዝ አስታወቀ። ዩናይትድ ስቴትስ ከዓለም ከፍተኛው የሆነውን የቫይረሱን ተያዦች ቁጥር ከ26 ሚሊዮን በላይ የያዘች ሲሆን ህንድ 10.8፣ ብራዚል 9.3 ሚሊዮን ይዘው ይከተሏታል። በዩናይትድ ስቴትስ ነዋሪዎች ተነገ ወዲያ እሁድ የሚካሄደውን ሱፐር ቦል ተብሎ የሚታወቀውን ዓመታዊ የኳስ ግጥሚያ ምክንያት በማድረግ ተሰባስበው ለቫይረሱ መዛመት አመቺ ሁኔታ ከመስጠት እንዲቆጠቡ የጤና ባለስልጣናት እየመከሩ ናቸው። የዋንጫ ግጥሚያው በየአመቱ በትላልቅ መኖሪያ ቤቶችና ምግብ ቤቶች እንዲሁም መጠጥ ቤቶች የስፖርት አፍቃሪው በብዛት ተሰባስቦ በቴሌቪዥን ይከታተለዋል። የዘንድሮውን ግን ሰው ያንን ትቶ አብሮት ከሚኖረው ሰው ጋር ብቻ ሆኖ እንዲያይ ነው የጤና ባለስልጣናት እየመከሩ ያሉት። በተያያዘ ዜና ዩናይትድ ስቴትስ ውስጥ ባሉ አንዳንድ አካባቢዎች ነዋሪዎችን ፍትሃዊ በሆነ መንገድ የኮሮና ቫይረስ ክትባት እንዲከተቡ ለማዳረስ የሚካሄደው ጥረት ችግር እየገጠመው ቆይቷል። ሀገሪቱ መዲና ዋሽንግተን ዲሲም ከነዚህ አንዷ ስትሆን እጅግ ደሃ የሆኑት የከተማዋ አካባቢዎች በክትባት ዘመቻ በቂ ተደራሽነት እንዳላገኙ ተመልክቷል። አሁን ጊዜ ግን የከተማይቱ ከንቲባ ያሰማሯቸው አረጋውያን መኖሪያ ቤቶችን በር እያንኳኩ ክትባቱን ለመውሰድ እንዲመዘገቡ ቅስቀሳ መጀመራቸው ተሰምቷል። መጨረሻም የሚያንማርን መንግስት አስወግዶ በትረ ስልጣኑን የተቆጣጠረው የሀገሪቱ የጦር ሰራዊት የኢንተርኔት አገልግሎትን አቋርጧል። ውጥረትና ብጥብጥ በሚፈጠርበት ጊዜ ኢንተርኔትን መዝጋት በዓለም አቀፍ ደረጃ ስልት እየሆነ መጥቷል ስትል የአሜሪካ ድምጿ ኢሳ ሽራይ ዘግባለች። ጽዮን ግርማ ታቀርበዋለች።
በዚህ ሳምንት የሚያንማርን ስልጣን የተቆጣጠረው ወታደራዊ ኃይል የኢንተርኔት አገልግሎቱን አቋርጧል። በዚህ ደግሞ ዜጎች እርስ በርሳቸው እንዳይገናኙና ስለመፈንቅለ መንግስቱ በቂ መረጃ እንዳይኖራቸው አድርጓቸዋል። በተጨማሪም ጋዜጠኞች ቀውሱን በተመለከተ መረጃ ማጠናቀርና ያጠናቀሩትን መረጃ ደግሞ ለህዝብ በማድረስ ላይ እክል አጋጥሟቸዋል። ድንበር ተሻግራ ከምትገኘው ታይላንድ ለበርማ የዜና አገልግሎት የምትሰራው ናይን ናይን የስራ ባልደረቦቿን ማግኘት እንደተቸገረች ገልጻለች። ሰኞ ዕለት የስራ ባልደረቦቼ ለሁለትና ለሶስት ሰዓታት ከኔትወርክ ውጭ ሆነው ነበር። ጠዋት ላይ የዕለቱን ዘገባችንን እንዴት እንደምናጠናቅር የኤዲቶሪያል ስብሰባ ነበረን። ነገር ግን ሁሉም የስራ ባልደረቦቻችን የመገናኛ መስመር ተቋረጠ። የስራ ባልደረቦቼም ከኔትወርክ ውጭ ሆኑ። ወታደራዊ ኃይሉ ኢንተርኔት ብቻ ሳይሆን ስልክም አቋርጦ ነበር ነው ያለችው። ላለፉት በርካታ አመታት በሚያንማር የኢንተርኔት መዘጋት ሁኔታ ተደጋግሞ እየተከሰተ ነው። ለምሳሌ ራሂንና ቺን ከተማን ብንመለከት የኢንተርኔት አገልግሎት እንዳልነበራቸው፣ አንዳንድ ጊዜም የተገደበ አገልግሎት እንደነበራቸው እንገነዘባለን። ይህ ሁኔታ እንደ ዩጋንዳ በኢትዮጵያ ትግራይ ክልል በቤላሩስና ህንድን ከመሳሰሉ ሀገሮች ጋርም ስናስተያየው ረዘም ላለ ጊዜ በሚካሄዱ ምርጫዎች ተቃውሞና ህዝባዊ አመጽ በሚኖርበት ጊዜ የኢንተርኔት አገልግሎት ሲቋረጥ ተስተውሏል። በካሽሚርም የኢንተርኔት አገልግሎት ተቋርጧል። ህንድ ይህን ያደረገችው አክራሪነትንና የሐሰት ዜናዎችን ለመዋጋት መሆኑን ስትገልጽ ቆይታለች። የኢንተርኔት መቋረጥ፣ የአገልግሎቱ ቀርፋፋ መሆን እንዲሁም የድረገጾች መታገድ መረጃን ለማህበረሰብ የማድረስን ሂደት አስቸጋሪ ያደርገዋል። ለተባበሩት መንግስታት ድርጅት የኢንተርኔት መቋረጥ የመረጃ ተደራሽነትን የበለጠ አስቸጋሪ ያደርገዋል ይላል። በተባበሩት መንግስታት ድርጅት ሀሳብን በነጻነት የመግለጽ ነጻነት ልዩ ጸሐፊ ኢሬን ካህን ስለዚሁ ሲናገሩ እንደዚህ ያሉ አካሄዶች የሰውን መረጃ የማግኘት መብት ለመቁረጥ የሚያገለግሉ በጣም ደብዛዛ መሳሪያ ናቸው። ካለፈው ሳምንት ጀምሮ በሚያንማር ያለው የኢንተርኔት ሁኔታ ተለውጧል። ጋዜጠኞችና የመብት አራማጆች በበኩላቸው አገልግሎቱን ለማግኘት እየጣሩ መሆኑን ይናገራሉ። በኢሻሳሪ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ተጠናቀቀ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ጥር 28 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ፕሬዚዳንት ጆ ባይደን በነገ ዕለትና ከነገ በስቲያ የሚካሄደውን የአፍሪካ ህብረት 34ኛውን የመሪዎች ጉባኤ አስመልክቶ ዛሬ ዕለት መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው አስተዳደራቸው የኮቪድ-19ን ወረርሽኝና የጸጥታ ጉዳዮችን ጨምሮ ከአፍሪካ ህብረት ጋር በተለያዩ ጉዳዮች አብሮ እንደሚሰራ ተናግረዋል። በሌላም በኩል ፕሬዚዳንት ባይደን ትላንት ሐሙስ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤትን በመጎብኘት የሀገራቸውን የውጭ ጉዳዮች ፖሊሲ ራዕይ ይፋ አድርገዋል። በየመን ለሚካሄደው የወታደራዊ ዘመቻ ጥቃት ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋርጥ በማዘዝና አጠቃላይ ፖሊሲውም ወደ ዲፕሎማሲው መርህ እንዲቀየር አሳስበዋል። የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ያጠናከረችውን ዘገባና የባይደንን መልእክት አጣምሮ ደረጀ ደስታ እንደሚከተለው ያቀርበዋል።
Hello everyone. I'm honored to send the best wishes of the people of the United States in advance of the 34th African Union Summit.
ጤና ይስጥልኝ ለሁላችሁም። ለመጪው የአፍሪካ ህብረት ጉባኤ የዩናይትድ ስቴትስን ህዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል።
ባይደን ለአፍሪካ ህብረት 34ኛው መሪዎች ጉባኤ ባስተላለፉት መልእክታቸው ይህ ያሳለፍነው አመት ያሳየን ነገር ቢኖር ዓለማችን ምን ያህል የተገናኘች መሆኑን ነው። እጣችን እንዴት የተሳሰረ እንደሆነ አይተንበታል ብለዋል። የኔ አስተዳደር በዓለም ላይ ያለውን ትብብር መልሶ ለማጠንከር እንደ አፍሪካ ህብረት ካሉ ዓለም አቀፍ ተቋማት ጋር መልሶ ለመገናኘት ቆርጦ መነሳቱም ለዚህ ነው በማለት ተናግረዋል። የወደፊቱ ተስፋችንን እውን ለማድረግ ሁላችንም አብረን መስራት ይኖርብናል ያሉት ባይደን ለምን አብሮ መስራት እንደሚገባም ሲያስረዱ ይህንን ብለዋል።
A future of growing trade and investment that advances prosperity for all our nations.
ለሀገሮቻችን ሁሉ ብልጽግናን የሚያራምድ የአዳጊ ንግድና መዋዕለ ንዋይ መጻኢ ጊዜ፣ ለዜጎቻችን ሁሉ የሰላምና የደህንነት ህይወት የሚያበዛ መጻኢ ጊዜ፣ በዲሞክራሲያዊ ተቋሞቻችን ላይና ለሁሉም ሰዎች ሰብአዊ መብቶች ጥበቃ፣ ለሴቶችና ልጃገረዶች፣ ለተመሳሳይ ጾታ ፍቅረኞች ወይም ጾታቸውን ለለወጡ ግለሰቦች፣ የአካል ጉዳት ላለባቸውና የማንም ጎሳ አባል ለሆኑ ምንም አይነት አመጣጥ ላላቸው ሁሉ ሀብትና አቅማችንን የምናፈስበት መጻኢ ጊዜ ከፊታችን አለ።
ካሰብንበትም ለመድረስ እነዚህን የገጠሙንን ፈተናዎች ሁሉ መቋቋም ይኖርብናል ያሉት ባይደን በዓለም ጤና ላይ ኢንቨስት ማድረግ ይኖርብናል ብለዋል። የኮቪድ-19 ወረርሽኝ መክታትና መከላከልን ጨምሮ የወደፊቱ የጤና ቀውስ የሆኑትን ለይቶ ለማወቅና ምላሽ ለመስጠት እንደሚገባም አስረድተዋል። ለዚህም ከአፍሪካ የበሽታዎች ቁጥጥርና መከላከል ማዕከልና ከሌሎች ተቋማት ጋር በመተባበር እንደሚሰሩም ገልጸዋል። የአየር ንብረትን ለማሻሻል አስመልክቶ ያለንን ህልም ለማሳካትና እስካሁን ያለውን ብክለት ያደረሰውን ጉዳት ለማሻሻል ከታዳጊ አገሮችም ጋር እንደሚሰሩ አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻልበትን ዘላቂ የሆኑ የዲፕሎማሲን ለማስፈን ከአፍሪካ ህብረት ጋር በመነጋገር እንደሚሰሩም አስረድተዋል። ባይደን እነዚህ የዘረዘሯቸው ነገሮች በሙሉ በቀላሉ የሚከናወኑ አለመሆናቸውን በመግለጽ የሚከተለውን ብለዋል።
None of this is going to be easy, but the United States stands ready now to be your partner in solidarity.
ከነዚህ አንዱም ቢሆን እንኳ ቀላል አይደለም። ይሁን እንጂ ዩናይትድ ስቴትስ ከእናንተ ጋር በአጋርነት ለመቆምና ለጋራ መከባበር ዝግጁ ሆና ትገኛለች። እጅግ የሰፋ የሥራ ፈጠራና አዲስ ነገር አፍላቂነት ባለባቸው በአፍሪካ ሀገሮች ላይ እምነት አለን። ፈተናዎቹ እጅግ የገዘፉ ቢሆኑም ሀገሮቻችን፣ ሕዝቦቻችን፣ የአፍሪካ ኅብረት ይጋፈጧቸው ዘንድ ብቃት አላቸው። በሚቀጥለው ጉባኤያችሁ ላይ በአካል እገኛለሁ የሚል ተስፋ አለኝ። ለአሁን ላመሰግናችሁ እሻለሁ። አመሰግናለሁ። አምላክ ሁላችሁንም ይባርክ።
በሌላም በኩል ትናንት ሐሙስ የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት የጎበኙት ፕሬዚደንት ባይደን በአሜሪካም ሆነ በመላው ዓለም ለሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቶችና ሰራተኞች አስቸኳይ መልእክት ነበራቸው።
America is back. Diplomacy is back. You are the center of all that I intend to do.
አሜሪካ ተመልሳለች። ዲፕሎማሲ ተመልሷል። መስራት ለምፈልገው ነገር ሁሉ ምሰሶው እናንተ ናችሁ።
ባይደን በሳውዲ አረቢያ መሪነት በየመን የእርስ በርሱ ጦርነት ለሚደረገው ወታደራዊ ጣልቃ ገብነት በቀድሞ ፕሬዚደንት ትራምፕ ይሰጥ የነበረውን ድጋፍ እንዲቀለበስ አድርገውታል።
This war has to end. And to underscore our commitment, we are ending all American support for offensive operations in the war in Yemen, including relevant arms sales.
ይህ ጦርነት መቆም አለበት። የገባነውን ቃልም ተግባራዊ ለማድረግ ከየመን ጦርነት ጋር የተያያዘውን ወታደራዊ የመሳሪያ ሽያጭን ጨምሮ የመን ውስጥ በሚካሄደው ጦርነት አሜሪካ ለወታደራዊ የጥቃት ዘመቻው የምትሰጠውን ድጋፍ ሁሉ እያቋረጥን ነው።
ባይደን የየመንን ጉዳይ የሚከታተል የዩናይትድ ስቴትስ ልዩ መልእክተኛ ያቋቋሙ ሲሆን የብዙ ዘመን አገልግሎት ያላቸውን ዲፕሎማት ቲም ሌንደርኪንግን ስራውን እንዲመሩ ሾመዋቸዋል። ሴንተር ኦፍ አሜሪካን ፕሮግረስ ከሚባል ተቋም ብራያን ካቱሊስ ይህ ትልቅ ለውጥ መኖሩን ያሳያል ይላሉ።
Having a US diplomat there, I think, sends a powerful signal that the US is truly committed to conflict resolution.
በዚያ ቦታ የዩናይትድ ስቴትስ ዲፕሎማት መመደብ ማለት ትልቅ መልእክት የሚያስተላልፍ ይመስለኛል። ዩናይትድ ስቴትስ ከልቧ ግጭቱ እንዲያበቃ የምትፈልግና አንድ ለውጥ እንዲኖርም ቁርጠኝነት ያላት ይመስለኛል።
ባይደን በግጭትና እልቂት ከታመሱ እንደ የመን ካሉት አገሮች የሚመጡ ስደተኞችን አስመልክቶ የሚያስታውቁት ሌላ አንድ ትልቅ ዜናም ነበራቸው።
I'm approving an executive order to begin the hard work of restoring our refugee admissions program to help meet the unprecedented global need.
ከዚህ በፊት በአለም ላይ ታይቶ በማይታወቅ መልኩ የተከሰተውን ፍላጎት ለማሟላት ስደተኞችን የመቀበል ፕሮግራማችንን መልሶ የመገንባቱ ከባድ ስራ እንዲጀመር ያፈጻጸም ትእዛዝ አውጥቻለሁ።
ባይደን በማይነማር የተካሄደውን ወታደራዊ መፈንቅለ መንግስትም አውግዘዋል። ወታደሮቹ ስልጣን እንዲለቁና ሲቪል መሪዎችንም እንዲፈቱ የኢንተርኔት አገልግሎትን መልሰው በመልቀቅ ግንኙነቱን ክፍት እንዲያደርጉ ጠይቀዋል። ፕሬዚደንቱ በመላው ዓለም ያሉ የዩናይትድ ስቴትስ ወታደራዊ ኃይሎችን ሁኔታ እንዲቃኝ ያዘዙ ሲሆን የቀድሞ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮች ከጀርመን ለቀው እንዲወጡ የሰጡትን ትዕዛዝ እንዲገታ አዘዋል። ከሴንተር ኦፍ አሜሪካን ፕሮግረስ ብራያን ስካቱሊስ በቀድሞ ፕሬዚደንት ትራምፕ ይወስዷቸው ከነበሩት ያልተለመዱ እርምጃዎች አንጻር የባይደን ውሳኔዎች ለጀርመንና የአሜሪካ የቅርብ አጋር ለሆኑ የአውሮፓ አገራት መተማመኛን ይሰጣል እንዲህ ብለዋል ብራያን።
I think what this move does is sort of send US foreign policy back to the norms where the US is working closely with allies, especially democratic allies.
እናም ደግሞ እንደሚመስለኝ ዩኤስኤ የሚያደርገው ነገር ቢኖር የአሜሪካን የውጭ ጉዳይ ፖሊሲ ከዩናይትድ ስቴትስ አጋሮች በተለይም ደግሞ ዲሞክራሲያዊ ከሆኑ አገሮች ጋር በቅርበትና ተባብሮ መስራት ወደ ተለመደበት የሚመለስ ይሆናል።
ፕሬዚደንት ባይደን ለውጭ ጉዳይ ሚኒስቴር ሰራተኞች ሲናገሩ ሙያዊ አስተዋጽኦአቸውን እንደሚያከብሩና በግል እንደማያጠቋቸው በስራቸውም ያልተገባ ፖለቲካዊ ትርጉም እንደማይሰጧቸው ገልጸውላቸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የፊታችን ግንቦት ወር መጨረሻ ይካሄዳል ተብሎ ለሚጠበቀው 6ኛው ሀገራዊ ምርጫ በ406 ወረዳዎች እጩዎችን እንዳስመረጠ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ይፋ አደረገ። ለምርጫው ማካሄጃም ከመሐከል ብቻ ከ140 ሚሊዮን ብር ያላነሰ በጀት ለማሰባሰብ ማቀዱን አመልክቷል። መልስካቸው አማሃት ከታትሎታል።
ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ እንዳስተዋወቀው ባለፉት 20 ወራት በመላ ሀገሪቱ መዋቅሩን ለመዘርጋት ጥረት ሲያደርግ እንደነበረ አብራርቷል። በዚህም መሰረት በሀገሪቱ ውስጥ በ435 የምርጫ ወረዳዎች ይህንን ተግባራዊ እንዳደረገ ተገልጿል። ከ228 በላይ ጽፈት ቤቶችንም እንደከፈተ ታውቋል። በምርጫ 2013ም ተቃሚ ውጤት ለማግኘት የሚያስችል ዝግጅት ያደረገ እንደሆነም በመግለጫው ላይ አመልክቷል። አቶ ዘላለም ወርቃገኘው በፓርቲው የህዝብ ግንኙነት የኮሙኒኬሽን ክፍል ኃላፊ መግለጫውን በንባብ አሰምተው ነበር።
ኢዜማ ካስቀመጣቸው አራት ስትራቴጂካዊ ግቦች መካከል አንዱ በምርጫ አሸንፎ መንግስት መሆንና ሀገር ማስተዳደር ነው። ይህን ግብ ለማሳካት የተለያዩ ስራዎችን ስንሰራ ቆይተናል። ከነዚህም ውስጥ አንዱ ከጥር 1/2013 ዓ.ም ጀምሮ በየምርጫ ወረዳዎቹ ስንሰራ የቆየነው ፓርቲውን ወክለው በመጪው ሀገራዊ ምርጫ የሚሳተፉ እጩዎች ምርጫ ነው። በመላ ሀገሪቱ በሚገኙ የምርጫ ወረዳዎች እጩዎችን ስናስመረጥ ቆይተናል። በዚህ ሂደት እያንዳንዱ ምርጫ ወረዳ የራሱን እጩዎች በዲሞክራሲያዊ መንገድ በጠቅላላ ጉባኤ ማስመረጥ ችሏል። ከአሁኑ ሂደትም በ406 ምርጫ ወረዳዎች ላይ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ኢዜማን ወክለው የሚወዳደሩ እጩዎች ማስመረጥ ችለናል።
ከሀገሪቱ የምርጫ ወረዳዎች ቁጥር አኳያ የፓርቲው እቅድ ምን እንደሚመስል ከጋዜጠኞች በተሰነዘረው የማብራሪያ ጥያቄም ምላሽ ተሰጥቷል። የኢዜማ የምርጫ ስትራቴጂና ማኔጅመንት ጽህፈት ቤት ኃላፊ ካውሰር እድሪስ ይህን ብለዋል።
እስካሁን የሄድንበት 406 የምርጫ ወረዳ ነው። እነዚህ 406 የምርጫ ወረዳዎች በጠቅላላ ጉባኤ ማድረግ የቻልናቸው ነው። እኛ እስከ 500 ምርጫ ወረዳ በእኛ ደረጃ ያቀድነው ነው ሚኒመም። ማክሲመም ደግሞ 547ቱንም ምርጫ ወረዳዎች እንሄድበታለን ብለን ነው ያቀድነው የነበረው። 406ቱን በዚህ 3 ሳምንት ውስጥ በጠቅላላ ጉባኤ ማስመረጥ ይችላል። ሌሎቹ ግን የጸጥታ ችግር ያለባቸው አካባቢዎች
ያጥቃሉ። የሚቆጠር ገንዘብ እንደሚያስፈልግ በጀት አውጥቶ እንቅስቃሴ ያደረገ እንደሆነም ተመልክቷል። አቶ ዘላለም ወርቃገኘው
ካሁን የተለያዩ ድጋፍ ሲያደርግልን የነበረው ህዝባችን በተግባር ምን መስራት እንደምንችል ከዘረጋናቸው መዋቅሮችና አሁን ያለንን ተቋማዊ አቅም ዋቢዎቻችን ናቸው። ኢዜማ ህዝብ በበቂ ሁኔታ ያልተሳተፈበት የዲሞክራሲ ስርዓት ግንባታ መሰረታዊ ለውጥ ያመጣል ብሎ አያምን። እንደ ዜጋ ሀሳባችንን በቁጭት ልንገልጽ እንችላለን። ስለ ሀገራችን አጥብቀን ሊያሳስበን ይችላል። ይህ ብቻውን ግን ወደምንፈልገው ግብ አይወስድም። ህዝብ በስፋት ካልተሳተፈበት ሁል ጊዜም የምንፈልገው ሳይሆን የምንፈራውን ድጋፍ እየሰጠን ከችግሩ አዙሪት ልንወጣ አንችልም። ይህ አካሄድ ለአንዴና ለመጨረሻ ጊዜ ሊቀረፍ ይገባል። በዲሞክራሲ ስርዓት ግንባታ ፓርቲዎች ሊደገፉ የሚገባው በህዝብ ነው።
በጀቱን በተመለከተ ዘርዘር ያለ መረጃ እንዲሰጥ ጋዜጠኞች ጥያቄዎቻቸውን አቅርበዋል። የፓርቲው የአመራር አባላት እንዳስረዱት ያስፈልጋል የተባለው በጀት በሶስት ደረጃ የተከፋፈለ ነው። የፓርቲው ምክትል መሪ አቶ አንዱዓለም አራጌ እንዳብራሩት እያንዳንዱ ወረዳ የሚያስፈልገው እንደየአቅሙ የተለያየ ቢሆንም ከማዕከል የታሰበውን በጀት ምን ያህል እንደሆነ ተናግረዋል።
በማዕከል ደረጃ ወደ 140 ሚሊዮን ብር ያህል ወረዳዎችን ለመደገፍና የተለያዩ እንቅስቃሴዎችን በማዕከል የሚሰሩትን ለመደገፍ ወደ 140 ሚሊዮን ብር ለማሰባሰብ አቅደናል። በግሎባል ሆቴል ያዘጋጀነው ዝግጅት አንዱ የዛ አካል ነው። ተከታታይ ሌሎች ዝግጅቶችን እናደርጋለን። በጣም ባለጸጋ ከሚባሉት እስከ ምስኪን የሚባሉት ድረስ በር እናንኳኳለን። ሁለቱም ነጻነት ያስፈልጋቸዋል ብለን እናምናለን። ይህ ዘመን ከተሳካልን፣ ፈጣሪን ከረዳን ዲሞክራሲን የምናዋልድበት ዘመን ነው። ቁጭ ብለን የምንጠብቀው ሳይሆን ሁላችንም ዜጎች እንደ አቅማችን የቻልነውን ሁሉ አስተዋጽኦ ማድረግ አለብን ብለን እናምናለን።
ኢዜማ እጩዎቹን ለማወዳደር ባደረገው እንቅስቃሴ የተለያዩ ችግሮች እንዳጋጠሙትም ተገልጿል። ይሁንና አገሪቷ ተረጋግታ ወደፊት እንድትሄድ ህመማችንንም ቻል ማድረግ ይኖርብናል ሲሉ የፓርቲው ምክትል መሪ አስገንዝበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኦሮሞ ነጻነት ግንባር ኦነግ አመራሮች መካከል የተፈጠረው አለመግባባት በስራ አስፈጻሚው በኩል ሊቀረፍ አለመቻሉን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ የድርጅቱ አባላት የተለያዩ መዋቅሮችና አመራሮች ይህን ተረድተው ጠቅላላ ጉባኤ እንዲካሄድ የሚያደርጉበትን ማንኛውንም መንገዶች እንዲጠቀሙ አሳስቧል። አለመግባባቱ እስካሁን ስላልተፈታበት ምክንያት አንደኛው ቡድን ሌላውን በእንቢተኝነት ከሷል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን ችግር ለመፍታት የተደረገው የመጀመሪያ ጥረት ባለመሳካቱ ምክንያት ጉዳዩን ከባለሙያዎች ጉባኤ ይልቅ በራሱ ሊያይ መገደዱን በትላንትናው ዕለት በፌስቡክ ገጹ ላይ ገልጾ ነበር። ግን በቦርዱ በኩል የተደረጉ ጥረቶች እንዳልተሳኩም አስታውቋል። በፓርቲው መካከል አለመግባባት ሲከሰት እና ለቦርዱ ሲቀርብለት የባለሙያዎች ኮሚቴ አቋቁሞ ጉዳዩን መመርመር ለቦርዱ በአዋጅ የተሰጠ ስልጣን መሆኑን ያስታወቀው የቦርዱ መግለጫ በዚህ መሰረት ውሳኔ አሳልፎ እንደነበረ ገልጿል። ነገር ግን በእነ አቶ አራርሳ ቢቂላ በኩል ባለሙያዎች ቢመደቡም በእነ አቶ ዳውድ ኢብሳ በኩል ባለሙያዎች ለመመደብ ፈቃደኛ ባለመሆናቸው እና በፓርቲው የውስጥ ደንብ መጠናቀቅ ያለበት ጉዳይ ነው በማለታቸው ባለሙያ ሳይቋቋም መቅረቱን ቦርዱ ገልጿል። ሆኖም ቦርዱ ጉዳዩን ባለሙያ አልተቋቋመም ብሎ እንዳልተወው ገልጾ ጉዳዩን በራሱ በመመርመር ለመፍታት ቢሞክርም እንዳልተሳካለት ጠቁሟል። በዚህም መሰረት ቦርዱ እጁ ላይ ባሉ የሕግና የአስተዳደር መሳሪያዎችን በመጠቀም ሊያግዝ የሚችልበትን ተጨማሪ አሰራር አለመኖሩን ተረድቷል ብሏል። በውሳኔው ማጠቃለያም የድርጅቱ አባላት የተለያዩ መዋቅሮች እና አመራሮች ይህንን ተረድተው ጠቅላላ ጉባኤ እንዲያካሄዱ የሚያደርጉበትን ማንኛውንም መንገድ እንዲጠቀሙ በጥብቅ ያሳስባል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። በእነ አቶ አራርሶ ቢቂላ ወገን የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ቀጀላ መርዳሳ በቦርዱ ውሳኔ ላይ አስተያየት ሰጥተዋል።
ድርጅቱ ውስጥ ችግሮች ሲፈጠሩ እንደዚህ አይነት አወዛጋቢና ትላልቅ ጉዳዮችን የሚፈታው ጠቅላላ ጉባኤ ስለሆነ ጠቅላላ ጉባኤ መጠራቱ አግባብ ነው ብለን ነው እኛ የምናምንበት። ከመጀመሪያውም ተቀብለናል። መጀመሪያውም ውሳኔውን ሲያስተላልፉ ቦርዶ ይህንን ሀሳብ ተቀብለን በእኛ በኩል ስብሰባው ላይም ተገኝተናል። የስራ አስፈጻሚ ኮሚቴን በጠራበት ጊዜ ማለት ነው። ቦርዱ ለዚህ ለጠቅላላ ጉባኤ ዝግጅት ተብሎ ለታህሳስ 30 ቀን የተጠራው ስብሰባ ላይ ተገኝተን ነበር። ግን አሁንም ሌላ አማራጭ ፈልገን አናገኝም። ይህንኑ ነው ተቀብለን ወደፊት የምንሄደው ማለት ነው።
በተለይ ይህ ጠቅላላ ጉባኤ መደረግ ያለበት ከምርጫ ቀደም ብሎ መሆኑም ነው የተቀመጠው። ይህንን በተመለከተ ቀድማችሁ ተገናኝታችሁ ይህንን ችግር በጠቅላላ ጉባኤ ለመፍታት ምን ያህል ዝግጁነት አለ?
በእኛ በኩል ፍላጎት አለ ለመገናኘትም ሌላኛውን ወገን የፈለገ ማህል ርቀት ይሁን ተጉዘን ይህንን ጉዳይ እልባት እንዲያገኝ ከዛኛው ወገን ጋር ለመወያየት እና ወደዚህ ለመግባት ዝግጁ ነን። እንግዲህ ፈቃደኝነቱ አለ የለም የምለው ገና የምናየው ነው። ዋናው ነገር ግን እኛ ድርጅቱን የማዳን ነው። አሁን
በእነ አቶ ዳውድ ኢብሳ ወገን የህዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ በቴ ኡርጌሳ በበኩላቸው ቦርዱ የደረሰበትን ውሳኔ አድንቀው ነገር ግን የወጣው መግለጫና በእጅ የደረሳቸው ደብዳቤ ጋር በይዘት ልዩነት አለ ሲሉ ቅሬታቸውን ገልጸዋል። የጠቅላላ ጉባኤ አዘገጃጀትም በተመለከተ ተከታዩንም ተናግረዋል።
በደብዳቤ አሳውቀውናል፣ እናመሰግናለን። ስንከራከርም የነበረው በድርጅቱ የራሱ ውስጠ ደንብ አለው፣ የግጭትን ማፈታት ስነስርዓት አለው፣ ቢሮችንና ያለ ህግ የታሰሩ አመራሮቻችን አሉ፣ የዚህ ጠቅላላ ጉባኤ አዘጋጅም ጭምር፣ እነሱ እንደተፈቱልን የድርጅታችን ጽህፈት ቤት ጉዳይ መፍትሄ እንዳገኘ እኛ በጥቂት ጊዜ ውስጥ ጥሪ ተደርጎ የምናሳውቀው ይሆናል። ምክንያቱም ጠቅላላ ጉባኤ ወይም የሚጠራበት የራሱ አካሄድ አለው። በእኛ በኩል በማንኛውም ሰዓት በእኛ ድርጅት ያለውን ለራሳችን የምንፈልገው ስለሆነ ጠቅላላ ጉባኤ እናደርጋለን፣ እናደራጃለን።
አሁን የሚነሳው መጀመሪያ አንዱ ሌላኛውን የማገዱ የተፈጠረው በስራ አስፈጻሚ ኮሚቴ አባላቶች መካከል ነው። ሁለቱ ተገናኝተው ቢነጋገሩ ሌላኛው ችግር መፈታት ይችላል የሚሉ አሉ። ይህም በተመለከተ ተገናኝታችሁ ተቀራርባችሁ ለመነጋገር ያደረጋችሁት ሙከራ አለ?
እኛ መጀመሪያም ቢሆን ባለው ህገ ደንብ የጠቀስኩትን አደደናል። ለዛ እምቢተኝነት ያሳየው ያ ቡድን ነው። ከዛ ውጪ ከቦርዱ ውጪ የተለያዩ ሽማግሌዎች፣ የመጫ ቱለማ መሪዎች፣ የኦሳ የኦሮሞ ጥናት ማህበር መሪዎች፣ ፕሬዝዳንት እንደዚሁ ጉዳዩ ይመለከተናል የሚሉት አባገዳዎች ሞክረዋል። ቱለማም አባገዳ ባሉበት ለማቀራረብ ጥረት አድርጓል። ይሄ ሁሉ አይ ቦርዱ ይፈታልናል እናንተን አይመለከታችሁም ብሎ እምቢ ያለው ያ አፈንጋጭ ቡድን ነው ማለት ነው።
የኦሮሞ ነጻነት ግንባር የስነ ስርዓትና ቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ፍላጎት ቢኖርም እንኳን ጠቅላላ ጉባኤ ለመጥራት የሚያስቸግሩ ጉዳዮች አሉ ይላሉ።
እኛ እንደ ኮሚቴ በሁለቱ ቡድኖች መካከል ስላንዱ ችግር የሚፈለገውን ያህል ጥናት አድርገናል፣ ዶክመንት አድርገን ይዘናል። የያዝነውን ዶክመንት ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ እንዲሁም ለኦነግ ማዕከላዊ ምክር ቤት የምናቀርብ ይሆናል። ከዚህ በተረፈ አሁን ጠቅላላ ጉባኤ ይጠራ ስለሚባለው በኦነግ ህገ ደንብ መሰረት ጠቅላላ ጉባኤውን መጥራት የሚችለው የኦነግ የማዕከላዊ ምክር ቤት አባላቶች ናቸው። እነዚህ ወደ 48 አካባቢ የሚሆኑ ናቸው። ከነዚህ ውስጥ ደግሞ ጉባኤው ተሟልቷል የሚባለው 2/3 ሲገኝ ነው። ማለት እንግዲህ በትንሹ 32 ሰው ሲገኝ ነው። አሁን ባለኝ መረጃ አብዛኞቹ እስር ቤት ነው ያሉት። ከዛም በተጨማሪ ደግሞ የኦነግ ማዕከላዊ ጽህፈት ቤትም እዚህ ጉለሌ የሚገኘውም ከተዘጋ ሰንብቷል። ያው እንደምታውቁት አገልግሎት እየሰጠ አይደለም። የዚህን አይነት ጠቅላላ ጉባኤ ለማዘጋጀት መጠነ ሰፊ ዝግጅት ነው የሚያስፈልገው። አሁን ኦነግ ይህንን ለመጥራት በዛ አቋም ላይ ያለ አይመስለኝም። በመሰረቱ ይሄ ስልጣኑ የስራ አስፈጻሚና እንዳልኩት የኦነግ ማዕከላዊ ምክር ቤት አባል ነው። ምን ሊያደርጉ እንደሚችሉ እነሱ እንግዲህ ለወደፊቱ የሚወስኑትን አብረን ነው የምናየው። ጠቅላላ ጉባኤ የሚካሄደው በየ5 ዓመቱ ነው። በየ5 ዓመቱ ሲካሄድም የማዕከላዊ ኮሚቴ አባላቶች ተሰብስበው በሚወስኑት ውሳኔ ላይ ተመርኩዞ ነው የሚጠራው። እነሱም ቢሆን ከአስቸኳይ ስብሰባ ወይም ጉባኤ ውሳኔ ይፈልጋል ተብሎ የሚገመት ነገር በሚኖርበት ጊዜ ስብሰባ ሊጠሩ ይችላሉ። አሁን ያቶ ሊወስኑ የሚያስችላቸው ሁኔታ ላይ እያየን አይደለም እና ያ ከበድ ያለ ነገር ይመስለኛል።
የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ላይ ካሰፈራቸው ዝርዝር ጉዳዮች አንዱ የፓርቲው አመራር ቀውስ ውስጥ እንደገባ እና ለአባላቶቹ አመራር መስጠት የማይችልበት ሁኔታ ላይ በመገንዘብ ሁለቱም ቡድን ያቀረቧቸውን እገዳዎች ሕጋዊ እንዳልሆኑ በመወሰን የሁለቱም ወገን በነበራቸው ሕጋዊ ኃላፊነት ላይ እንደሚቆዩ መበየኑን ቦርዱ አስታውቋል። ቦርዱ ችግሩን ለመፍታት የሚያስቸግራቸው ሂደቶች ውስጥ ሁሉ በሁለቱም ወገኖች አስተዳደራዊ ጉዳዮችን የሚመለከቱ ማመልከቻዎችን መቅረብ መቀጠላቸውንም ጠቁሟል። የመጨረሻው ማሳሰቢያ አዘል ውሳኔም ጠቅላላ ጉባኤ በማካሄድ ፓርቲው ችግሩን እንዲፈታ ለማድረግ የድርጅቱ አባላት፣ የተለያዩ መዋቅሮችና አመራሮች ድርሻ ከፍተኛ መሆኑን ነው ያተኮረበት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት መልእክቶች የፖለቲካ ፓርቲዎች ምዝገባና የስነ ምግባር ሕግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሰ። ሰልፉ የተዘጋጀው በሕዝብ ነው ያለው የኦሮሚያ ብልጽግና ጽፈት ቤት በበኩሉ የተተቹትም ጽንፈኞች ናቸው ይላል። ለዝርዝሩ ሙክታል ጀማል።
ለብልጽግና ፓርቲ ድጋፋቸውን ለማሳየት ማክሰኞ በተለያዩ ኦሮሚያ ከተሞች በተደረጉ ሰልፎች ላይ የተባሉ ንግግሮችና የተነሱ መፈክሮች በሕጋዊነት ተመዝግበው የሚንቀሳቀሱ ፓርቲዎችን የአማራ ብሔራዊ ንቅናቄን፣ ባልደራስ ለእውነተኛና ለዲሞክራሲ ፓርቲንና የኦሮሞ ነጻነት ግንባርን በአመጻ ተግባር በመሳተፍ ከምርጫ ቦርድ ከተሰረዘው ህወሓት ጋር አንድ በማድረግ የኢትዮጵያ ጠላቶች ናቸው ብለው በመፈረጅና ህገወጥ ናቸው በማለት የምርጫ የፖለቲካ ፓርቲዎችን ምዝገባና የሥነ ሥርዓት ሕግ 1162 ሕዝባር 2011 ላይ ያሉ ድንጋጌዎችን የሚጥስ ናቸው ሲል የኢትዮጵያ ምርጫ ቦርድ በሰጠው መግለጫ አስታውቋል። ቦርዱ የሰልፈኞቹን መልእክቶች ከተለያዩ መገናኛ ብዙሃን አሰባስቦ መመልከቱን የገለጸ ሲሆን ንግግሮቹና መፈክሮቹ በአዋጅ አንቀጽ 132 ንዑስ አንቀጽ 2 ሀ ላይ የተቀመጠውን ስም የማጥፋት ንግግርን የሚከለክል ድንጋጌ እንዲሁም በዚሁ ሕግ አንቀጽ 134 ሕዝባር 2 ላይ የተቀመጠውን የሌሎች የፖለቲካ ፓርቲዎች ሐሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የሥነ ምግባር ጥሰት የሚፈጽሙ ሆኖ አግኝቻቸዋለሁ ብሏል። የተጠቀሱ የፖለቲካ ፓርቲዎችና ገዢው ፓርቲ በጋራ ተስማምተው በፈረሙት የቃል ኪዳን ሰነድ አንቀጽ 8 ንዑስ አንቀጽ 1 ላይ የተቀመጠውን ሁሉም የፖለቲካ ፓርቲዎች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ፣ የሐሳብ ወይንም የዘር ልዩነት ወይንም ሌላ ምክንያት ሰረት በቶ የሚስተካከል ተዘግቶ አለባቸው የሚለውን አንቀጽም የሚጥስ ጋር መፈጸሙንም ቦርዱ አመልክቷል። በጉዳዩ ላይ የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳ ተከታዩም ብለዋል።
ሂሪራ ካና ሂሪራው ምንኒ ኦፊካኤ ሙምጭ ሚኒስቴራ ደገሩ ዳፉ ምንኒ ከቆም ሰሳቲን በሄ።
ይህ ሰልፍ ህዝቡ ጠቅላይ ሚኒስቴሩን ለመደገፍ በራሱ ተነሳሽነት የወጣው ነው። አካሄዱ ህዝቡ ባዘጋጀበት ነበር የተፈጸመው። ህዝቡ እዛ ላይ የተናገረው በምርጫ ቦርድ የተቀመጠውን ስነ ምግባር የጣሰ ሊሆን ይችላል። ግን እኛ እንደ ብልጽግና ፓርቲ የምርጫ ቦርድን ህግ መከበር አለበት ብለን እናምናለን። ስህተት እና ክፍተት ባለበት ቦታ ላይ ተስተካክሎ ህግ መከበር አለበት እንላለን። ነገር ግን ጽንፈኝነትን በተመለከተ እንደ ፓርቲ አቋምም አደጋ ነው ብለን እናምናለን። ንግግሩን ያደረጉት ባለስልጣናት በህዝቡ ተጋብዘው ነው እዛ የተገኙት። አመራሮቻችን የተናገሩት የአፍ ወለምታ ካለ መመልከት ይቻላል። ሆኖም ግን የሰልፍ ትዕይንቱን እኛ አላዘጋጀንም ነው ያሉት አቶ ታዬ። ተመሳሳይ የህግ ጥሰት በምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር ህግ 1162 ህዝባር 2011 እና ተያያዥ መመሪያ መሰረት በቅስቀሳ በንግግርና በሌሎችም ለህዝብ የሚሰራጩ መልእክቶች ላይ ክትትል በማድረግ ከእጩነት እስከ መሰረዝ የሚደርስ እርምጃ ሊወስድ እንደሚችል የኢትዮጵያ ምርጫ ቦርድ አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ተከታዩ ዘገባ ወደ ትግራይ ይወስደናል። በትግራይ ክልል በተካሄደው ጦርነት ወቅት በሺዎች የሚቆጠሩ ተሽከርካሪዎቻቸው የተወሰዱባቸው መሆኑን ባለንብረቶች ተናገሩ። ሙልጌታ ጽብሃ ዝርዝሩን ይዟል።
በትግራይ ክልል ጊዜያዊ አስተዳደር የኮንስትራክሽን መንገድና ትራንስፖርት ቢሮ የትራንስፖርት ዘርፍ ኃላፊ ዶክተር አሰፋ በቀለ እንደገለጹት በትግራይ ክልል በጦርነት ምክንያት እስካሁን በሺዎች የሚቆጠሩ መኪኖች ከባለ ንብረቶች እንደተወሰደና እንደተቃጠሉ መረጃ አለን ብለዋል። ይህ ሁኔታ ዛሬ መቀጠሉ ገልጸዋል። ዶክተር አሰፋም ወደ ቢሮቸው በመምጣት ንብረታቸው የተወሰደባቸው ከ1500 በላይ ሰዎች ማመልከቻ እንዳስገቡም ገልጸዋል። እቻ ያስገቡት ወደ መቀለ መምጣት የቻሉ ብቻ እንጂ ጉዳቱ ከዛ በላይ ነው ሲሉ ተናግረዋል። የግል የመንግስት በተጨማሪ የተቋማት መኪኖች የኮንስትራክሽን ተሽከርካሪዎችም እንደተወሰዱ ገልጸዋል። እነዚህ መኪኖች በኢትዮጵያ የመከላከያ ኃይል፣ የኤርትራ ኃይልና ግለሰቦች እጅ እንዳሉ እንዲሁም በሌሎች የኢትዮጵያ ክልሎች እንዳሉ መረጃ ደርሶናል ብለዋል።
ህብረተሰቡ በትግራይ ውስጥ የሚኖሩ የተለያዩ አካላት መንግስታዊ መንግስታዊ ያልሆኑም አካላት ንብረታቸው፣ ተሽከርካሪዎቻቸው፣ የኮንስትራክሽን ማሽነሪዎቻቸው በተለያዩ ሀይላት መወሰዳቸው እና መጥፋታቸው መቃጠላቸው ሪፖርት ላደረጉ እነዚህ አካላት ምናልባትም በግልጽ ቋንቋ ለመንገር ያክል አሁን የሀገር መከላከያ ሰራዊት በጊዜያዊነት የሚጠቀምባቸው ተሽከርካሪዎች አሉ እጅ ውስጥ የሚገኙ። አንዳንዱ ደግሞ በተለያዩ አጋጣሚ በተለያዩ የስልክ አካላት ወይም የበሌብነት የተሰማሩ አካላት ወደ ተለያየ ቦታ የተወሰዱ አሉ። በስራ ሀይላትም እጅ የሚገኙ ተሽከርካሪዎች እንዳሉና ወደ አስመራም እንደተወሰዱ ሪፖርት ደርሶናል። ወደ ተለያዩ የአፍሪካ ክልሎችም እየተወሰዱ አሉ። በተለይ ወልዲያ፣ ደሴ፣ ጎንደር፣ ባህር ዳር፣ አዲስ አበባ ግን ያለ የተሽከርካሪዎች ህገወጥ ተሽከርካሪዎች የሚሸጡበት የሚቀያየሩበት ሁኔታ እንዳለ ሪፖርት ደርሶናል።
የተወሰዱ መኪኖች ለማስመለስ በክልሉ ጊዜያዊ አስተዳደር ግብረ ኃይል መቋቋሙ የተናገሩት ዶክተር አሰፋ ይህ ግብረ ኃይል የኢትዮጵያ መከላከያ ሰራዊትና ንብረት የጠፋባቸው ባለንብረቶች ሌሎች የሚመለከታቸው አካላትም ያካተተ ነው ሲሉ ተናግሯል። ይህ ግብረ ኃይል የተወሰደ ንብረት ወደ ባለቤቱ ለመመለስ የደረሰ ኪሳራም ለመመዝገብ ይሰራል ሲሉ ተናግሯል። እስካሁን ከኢትዮጵያ መከላከያ ሰራዊት ጋር ያሉ የግለሰብ መኪኖች ለመመለስ ተጠይቀው ፈቃደኛ ናቸው ብለው ሆኖም ግን የመንግስት ንብረት ግን ማርከናቸዋል በማለት ፈቃደኛ አይደሉም። ሆኖም በቀጣይ ፖለቲካዊ መፍትሄ ያስፈልገዋል ብለዋል። የኤርትራ ኃይሎች የተወሰዱ ተሽከርካሪዎችም እንዲመለሱ ለፌዴራል መንግስት ጥያቄ አቅርበናል በማለት ተናግረዋል። ንብረት ከተወሰደባቸው አንዱ አቶ ሰለሞን አብርሃ የተባሉ የግብረ ኃይሉ አባል ሆነው መስራት ጀምረዋል። ተሽከርካሪዎቹ የህዝብ በመሆናቸው ሊመለስ የካሳ ጉዳይም በመንግስት ሊሰራ ይገባል በማለት ተናግረዋል።
ህብረተሰቡ ይሁን ማንም የጸጥታ አካል ተባብሮ የተሰረቁትና የተመዘበሩት መኪኖች፣ ተሽከርካሪዎች እና የኮንስትራክሽን እቃዎች የኮንስትራክሽን ማሽኖች ባለመግዛት እንዲተባበረን ነው። ዳትበት መሆኑ በስርቆት ላይ ካሉ አቅራቢያ ወዳለበት ሀይል በማጋለጥ ዳታ በመያዝ ፎቶግራፍን በመያዝ በመተባበር እንዲሆን በአብዛኛውም ይሄ ነገር ትክክል ስላልሆነ የህብረተሰብ አገልጋዮች ስለሆኑ እነዚህ ህብረት ከሚገለገልባቸው መኪኖችና ኮንስትራክሽን ማሽነሪዎች ላልደከመበት አካል ወዝ ላላፈሰሰበት አካል ላልደዛበት አካል መዋሉ በዚህ በአንደኛው ክፍለ ዘመን በጣም አጸያፊ ስለሆነ በሃይማኖት ብቻ ሳይሆን በሞራላችንም ያልተለመደ ነገር ስለሆነ አትሊስት እነዚህ ነገሮች ባሉበት እንዲመለሱ ነው። የኢንሹራንስ ኩባንያዎችን በተቻለ መጠን ከመንግስት አቅጣጫ እንፈለጋለን የሚል ምክር ስላላቸው ኢንሹራንስ የገብሱም በኢንሹራንስ ፋፋ እንዲከፈላቸውና ሀገር ውስጥና ሀገር ውጭ ያሉ ኢንተርናሽናል ኮሚኒቲ ሁሉም ተባብሮ ለህብረተሰቡ አትሊስት ከኑሮው ጋር ከህልውናው ጋር የተያያዙ ነገሮች ስለሆኑ በዚህ በኩል የራሱ የሞራል ግዴታ እና ኃላፊነት እንዲወጣ
እስካሁን 92 ተሽከርካሪዎች መመለስ መቻሉ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችንን እንዘልቃለን። በማህበራዊ ሚዲያ ትስስር ገጾች ላይ የሚሰራጩ ሐሰተኛና የጥላቻ መረጃዎችን ለመቆጣጠር መንግስት መረጃ አጣሪ ተቋም ሊያቋቁም እንደሚገባ አንድ የባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህርና አንድ ተማሪ ገለጹ። መረጃ አጠቃቀምን አስመልክቶም ግንዛቤን የሚያዳብሩ ተከታታይ ስልጠናዎችም መሰጠት እንዳለባቸው ነው ያሳሰቡት። አስቴር መስጋናው በርዕሱ ዙሪያ ተሰናዳቸውን ውይይት ይዛ ቀርባለች።
ግልጽ የሆነ የመረጃ ስርጭት በመንግስት በኩል አለመኖር በኢትዮጵያ ማህበራዊ ትስስር ገጾች ሐሰተኛ የተዛቡና የጥላቻ ንግግሮች እንዲሰራጩ በር ከፍቷል ብለው ያምናሉ። በባህር ዳር ዩኒቨርሲቲ በጋዜጠኝነትና ተግባቦት ትምህርት ክፍል መምህር ዶክተር ጀማል መሐመድ
ሚዲያው አንድ ነገር መንግስት ተናገር እስከሚለው ጠብቆ የሚናገር ከሆነ ህብረተሰቡ ደግሞ የመንግስት ጉዳይ፣ የፖለቲካ ጉዳይ፣ የአካባቢ ጉዳይ፣ ጸጥታው ጉዳይ ስለሚያሳስበው ያንን ክፍተት ካልሞላ ያለው አማራጭ ወደዛ ሜር ነው። እዛ ሲሄድ ደግሞ የሚያገኘው እጅግ በጣም ውዥንብር የሞላበት ተሳሳተ አንዱ በፈለገው መንገድ መረጃዎችን ህብረተሰቡን ለውዥንብር ያመጣል።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል የሶስተኛ ዲግሪ ተማሪው ሰለሞን ታቦር በማህበራዊ ትስስር ገጾች የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ላይ ጥናቱን እያካሄደ ይገኛል። በማህበራዊ ሚዲያ የሚሰራጨው የጥላቻ ንግግሮች ምንጩ ጽንፍ ከወጣ ብሔርተኝነት የመነጨ መሆኑን በጥናት ግኝት እንደተመለከተ ይገልጻል።
ለምሳሌ እኔ ጥናቴን የሰራሁት በሶስት ቦታዎች ላይ ነው። ከኦሮሚያ አምቦን ወስጃለሁኝ፣ ከአማራ ክልል ባህር ዳርን ወስጃለሁኝ፣ ከትግራይ ክልል መቀሌን ወስጃለሁኝ። ይህንን ሳምፕል ወስጄ ስሰራ የተረዳሁት ነገር የፖለቲካ ጽንፈኝነት ወጣቱ የኔ ብሎ የሚያስበውን አክቲቪስት ብሔሩን የሚወክልለትን አክቲቪስት በከፍተኛ ቁጥር እንዲከተለው ሆኗል። ያ አክቲቪስት የጻፈው ትክክልም ይሁን ትክክልም አይሁን የእሱን ብሔር ስለሚወክልለት ብቻ ያንን ኢንፎርሜሽን የመከተል ሁኔታ ይታያል። ይሄ እንዴት ሆነ ብዬ በጥናቴ ለማየት ሞክሬ ነበረ። የሆነው ምንድን ነው? የኔና የነከሌ የሚል አስተሳሰብ ውስጥ ወጣቱ ገብቶ ከሌ የተባለው ግለሰብ የኔን ብሔር የሚወክል አክቲቪስት ነው። ስለዚህ ይሄ በጭፍን ያንን ግለሰብ የመከተል አዝማሚያ ይታያል። ኢንፎርሜሽኑ ትክክል ነው ወይ? የየትኛውን ብሔር ሊጎዳ ይችላል? በሂደትስ ሀገር ላይ የሚያደርሰው አሉታዊ ተጽዕኖ ምንድን ነው ብሎ ከመፈተሽ ከመመርመር፣ ቆም ብሎም የግለሰቡን ግለሰባዊ ፍላጎት ከመመርመር ይልቅ የእሱ ብሔር አክቲቪስት ወይም ማህበራዊ ሚዲያ አንቂ በመሆኑ ብቻ እሱ ያስተላልፈው ነገር ትክክል ነው ብሎ የመከተል አዝማሚያ በሶስቱም ክልሎች አይቻል። ከአማራና ከኦሮሚያ ለየት የሚለው የትግራይ ክልል የሶሻል ሚዲያ እንቅስቃሴ ታስቦበት አጀንዳ ተቀርጾበት ግለሰቦቹ የተለያየ ብሔር ስም ይዘው በዛ የተለያየ የብሔር ስም የጥላቻ ንግግሮች አንዱን ብሔር ከሌላው ብሔር ጋር የሚያጋጭ የሀገርን ጥቅም አሳልፎ ለሌላ አካል ሊሰጥ በሚችል መልኩ ኢንፎርሜሽኖች ይተላለፉ።
በሐሰተኛ መረጃና በጥላቻ ንግግር ምክንያት ኢትዮጵያ ችግር ውስጥ መግባቷን የሚናገረው ሰለሞን ታቦር መንግስት ሐሰተኛና የጥላቻ ንግግሮች የሚያከሽፍ ተቋም መገንባት እንዳለበትም ይመክራል።
የጥላቻ ንግግሮችን፣ የውሸት ዜናዎችን፣ አንድን ብሔር ከአንድ ብሔር ሊያጋጭ ሊያቃረን የሚችሉ ኢንፎርሜሽኖችን እየተከታተለ የሚያጋልጥ በማዕከላዊነት አንድ ተቋም ራሱን ችሎ መቋቋም መቻል አለበት። ይሄ የመንግስት ትልቅ ኃላፊነት ይመስለኛል። ህዝቡ በተሳሳተ ኢንፎርሜሽን ያልተገባ ውሳኔ እንዳይወስን፣ ከዛ ባለፈ ደግሞ መንግስትም እንደ መንግስት ያለበትን ኃላፊነት ለመወጣት ይሄ ተቋም በጣም 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 ወሳኝ ተቋም። እዚህ ጋር ተያይዞ መንግስት ህግ አውጥቷል፣ የጥላቻ ንግግር ህግ አውጥቷል። ይሄ በጣም ተገቢ ነገር። ብዙ ሀገሮች ህግ አላቸው። እንደ ማሌዥያን መውሰድ ይቻላል፣ እንደ ጀርመንን መውሰድ ይቻላል። ሌሎች ሀገሮችንም እንደ ማሳያ መውሰድ እንችላለን። ምሳሌ በማሌዥያ የጥላቻ ንግግርን ያስተላለፈ አንድ ግለሰብ እስከ 250 ሺህ የአሜሪካ ዶላር ድረስ ይቀጣል። ጀርመን ሀገር ውስጥ አይታመንም ያወጡት ህግ ማለት ነው። 50 ሚሊዮን የአሜሪካ ዶላር ቅጣት አለው የጥላቻ ንግግርን የውሸት ንግግርን የሚያስተላልፍ ግለሰብ ማለት ነው። ስለዚህ በሁለቱም ወገን መሄድ መቻል አለብን ማለት ነው። አንደኛ በማስተማሩ መንገድ፣ ሁለተኛ ደግሞ ህጋዊ በሆነው መንገድ መሄድ መቻል አለብን።
ሰለሞን ሁለተኛ መፍትሄ የሚለው ደግሞ የመረጃ አጠቃቀም እውቀት በተለይ ለወጣቱ ከታች ክፍል ጀምሮ መሰጠት እንዳለበት ያሳስባል።
ግለሰቡ ወደ እሱ የሚመጡትን መረጃዎች በዋነኛነት እነዚህ መረጃዎች ትክክል ናቸው ወይ፣ ሀገር ላይ የሚያደርሱት ተጽዕኖ ምንድን ነው ብሎ የመፈተሽ ኃላፊነት አለበት። ምክንያቱም እሱ በሚገዛው ኢንፎርሜሽን ከሶስተኛ አካል በሚያስተላልፈው ኢንፎርሜሽን ምክንያት የሀገር ሀብት ሊወድም ይችላል። የግለሰቦች ህይወት አደጋ ላይ ሊወድቅ ይችላል። ከግለሰብ ይጀምራል። ከዛ ከፍ ሲል ትምህርት ቤቶች ኃላፊነት አለባቸው። ከኢለመንተሪ ጀምሮ ሀይ ስኩሎች፣ ከዛ በኋላ ተርሸሪ ኤጁኬሽን። በዋነኛነት ወጣቶች እንደዚህ አይነት አስተሳሰብን የሚገዙበት ቦታ የት ነው ቢባል ዩኒቨርሲቲዎች ናቸው። ዩኒቨርሲቲም አካባቢ በአስተማሪዎች፣ በወጣቶች አደረጃጀት፣ ዩኒቨርሲቲ ውስጥ ባለ፣ ሀይ ስኩል ውስጥ ባለ የተለያየ አደረጃጀት የሚዲያ ሊትሬሲ የምንለው ወይም ኢንፎርሜሽንን ለይቶ የማወቅ የመረዳት የማገናዘብና የማጣራት ክህሎት መሰረት ነው።
ዶክተር ጀማል መሐመድም ይህንን ይጋራሉ።
ይህን መረጃ የሚያቀብሉትና የሚያቀባብሉትን ሶሻል ሚዲያ የሚጠቀሙትን በማሰልጠን ይህንን ችግር ማርገብ እናም ደግሞ መቀነስ ይቻላል። ስለዚህ እዛ ላይ ትልቅ ስራ መንግስትም ሆነ በዚህ በሚዲያ ስራይት ተሰማሩ ዓለም አቀፍም ሆኑ የአገር ውስጥ ተቋማት በዚህ ላይ ያስተውበትና የህዝቡን ንቃተ ህሊና ሊጨምሩ ሊያስተምሩ ይገባል። በተለይ ወጣቶች እሱ ደግሞ ቀላል ነው ማግኘቱ። ዩኒቨርሲቲ ውስጥ አሉ፣ በየሃይ ስኩል አሉ፣ እና ደግሞ በየቀበሌ ራሱ አደረጃጀት ውስጥ አሉ። በዛ የነጠና መስጠት ነው። ይህ ደግሞ አቅም መገንባት። ሁለተኛው ግን የረጅም ጊዜው ስርዓት ትምህርት ውስጥ ማስገባት ነው። ምክንያቱም አንድን የሚያዩትን ጽሁፍ መተንተን መቻል አለባቸው። ይሄ ደግሞ ራሱ እውቀትን መገንባት ነው።
ሁለቱ ምሁራን በማህበራዊ ትስስር ገጾች የሚሰራጩ መረጃዎችን ቶሎ መፍትሄ ሊበጅላቸው ይገባል ሲሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሰሜኑ ኢትዮጵያ አካባቢዎች የጸጥታ ስጋት ቢኖርም ጉዟቸውን በስኬት ለማጠናቀቅ መዘጋጀታቸውን ግን የአድዋ ድል 8ኛ ዙር ተጓዦች አረጋገጡ። ተጓዦቹ በአካባቢው ያለውን ሁኔታ በመረዳት የሰብአዊ ድጋፍ እንዲደርስ በሚደረግበት ስራ ላይም ትኩረት ሰጥተው እንደሚያከናውኑ አስታውቀዋል ይለናል መስፍን አራጌ። ጉዞውን እስከ ኪሊማንጃሮ ተራራ በማዝለቅ የአድዋን አፍሪካዊነት የማጠናቀር ስራ ይሰራል መባሉን ጠቅሶ ባደረሰን ዘገባው ቀጥሎ ይቀርባል።
125 ተጓዦችን አካተው 125ኛውን የአድዋ የድል በዓል ለመዘከር ጥር 9 የተነሱት የጉዞ አድዋ 8ኛ ዙር የእግር ተጓዦች ደሴ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ጉዞው ከወትሮ በተለየ ዓለም አቀፍ የጤና አገራዊ ጸጥታ ስጋቶች በሚስተዋሉበት ወቅት ነው የሚካሄደው። ይህ የአድዋ ተጓዦችን የሚያሳስባቸው አይመስልም። ከአስተባባሪው ያሬድ ሹመቴ መግለጫ ለመረዳት እንደተቻለው
ሀገራችን ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ፣ እንደዚሁም በዓለም ላይ ያለው የኮቪድ ወረርሽኝ ሁኔታ ጉዟችን ላይ ቀጥተኛ የሆነ አሉታዊ ተጽዕኖ አለው። ትግሉን ያበረታዋል ማለት ነው። ትግሉ በረታ ማለት ለአድዋ ቀረበ ማለት ነው። በእኛ እምነት አድዋ ትግል ስለሆነ አድዋ ድል ከመሆኑ በፊት ትግል ነው። እኛ ድሉን ነበር እስካሁን እናከብረው። አሁን ደግሞ በትግሉ መሃልም የማለፍ አጋጣሚዎች ተፈጥረዋል። ስለዚህ ወን የሚጠይቅ ስለሆነ የበለጠ ዋጋ ማስከፈሉን ይጨምረዋል እንጂ በዚህ የተነሳ እናቆመው እናቋርጠው ብለን የምንቆምበት አለመሆኑን የምናሳይበት ዘመን ነው። በጣም በሚገርም ሁኔታ ተመዝጋቢውም ተጓዡም ካለፉት ካምና ከነበሩት አመታት በሙሉ ዘንድሮ እንደው ሰው አይኖረን ብለን ስንዘጋ ጭራሽ የሰውም የተጓዡን ቁጥር መጨመሩ ስታይ ምን ያህል ለኢትዮጵያ በኢትዮጵያዊነት ለኢትዮጵያ ዋጋ ላለው ነገር መሰለፍ የሚችል ሰው መኖሩን የሚያሳይ ነው። ለመታገል በትግሉ ስለማለፍ የወሰኑ የቆረጡ ብዙ ጀግኖች ያሉባት ሀገር መሆኗን የሚያሳይ ነው።
በመንግስትና በህወሓት መካከል የተካሄደው ጦርነት ከተገባደደ በጣት የሚቆጠሩ ወራት ነው ያለፉት። አሁንም ግን በአካባቢው ለደህንነት የሚያሰጉ አጋጣሚዎች ሊፈጠሩ ይችላሉ የሚሉ ወገኖች አልጠፉም።
ሰሜኑ የሀገራችን ክፍል በትግራይ በመንግስትና ትግራይን በሚያስተዳድረው አካል መካከል በተፈጠረው ግጭት እኛ የምንሄድበትም ቦታ ወደዛ በመሆኑ ስጋት መፈጠሩ አልቀረም። ግን ህዝቡም ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ምን ችግር እያየ ነው? እንደ ኢትዮጵያዊነት የትግራይን ህዝብ የኢትዮጵያ አንድ አካል አድርጎ አይቶ ችግሩን መከራውን እስከዛሬ ስናስቸግረው ስለኖርን እንደ የትኛውም ኢትዮጵያዊ በአካባቢው ስናልፍ እያበላ እያጠጣ እያስተናገደ አልጋውን እየለቀቀም ያሳድረን ነው። እንደ ሁሉም ኢትዮጵያዊ ስናስቸግረው የኖርነውም ህዝብ ያለበትን ችግር አብረን መካፈል አለብን። ስጋቱን መስጋት አለብን እንጂ ፈርተን መቀመጡ ሳይሆን ሄደን በትክክል ያለውን ተጨባጭ ሁኔታ አይቶ ለህዝብ ማሳወቅ ድምፅ መሆንም በራሱ ቀላል ነገር አይደለም።
ያሬድ ከአሜሪካ ድምፅ ሬዲዮ ጋር በነበረው ቆይታ እንዳስረዳው ጦርነቱ በተካሄደባቸው የሰሜን ኢትዮጵያ አካባቢዎች የሚኖሩ ወገኖች ሰብአዊ ድጋፍ እንዲደርሳቸውም ስራዎች ይሰራሉ።
በእኛ እምነት የምንንቀሳቀስበት የምንሄድበት ቦታ በሙሉ አድዋን የሚዘክር እንዲሆን ከህዝቡ ጎን ሆነን ደግሞ ህዝቡ ምን ችግር ነው የገጠመው ብለን በማየት ይህንን ቃለ መጠይቅ በምንሰጥበት ማግስት በጣም ትልቅ ግዙፍ ብሔራዊ ንቅናቄ እንጀምራለን። የእርዳታ ማሰባሰብ ተግባር በየመጣንበትም መንገድ ደሴን ጨምሮ በሁሉም ቦታዎች ላይ ኃላፊነት አደራ እየሰጠን የመጣ ነው። ከሰኞ ጀምሮ ከግሎባል አሊያንስ ጋር ጥምረት ፈጥረናል። የእርዳታ ማሰባሰብ ተግባር እናከናውናለን። ጦርነት የተካሄደበት ቦታ ሰብአዊ ቀውስ ሁልጊዜም ሁሉም ቦታ ላይ ያጋጥማል። ስለዚህ ይህንንም መድረስ አለብን ብለን ስለምናምን በዛ እየሰራን ያለ ነው። የዘንድሮ የአድዋ ድል በዓል ትልቁ ተልእኮ የአድዋ ውለታ ግዴታም ስላለብን ሰብአዊ ተልእኳችንንም አንድ ላይ ከታሪክ መዘከሩ ጎን ለጎን አድርገን ትልቅ ግብ አድርገን ነያዝ ነው።
140,157 ሰዎችን አጥቅቶ 2126 ኢትዮጵያውያን ለሞት የዳረገው የኮሮና ቫይረስም ሌላው የጉዞአቸው እክል መሆኑ አልቀረም።
የኮቪድ ወረርሽኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ምርመራ አካሄደን ከተጓዦች መካከል 5 ልጆች ተገኘባቸው ቫይረሱ። ስለዚህ እነሱ 15 ቀናት ተለይተው እንዲቀመጡ ተደርጎ ህክምናዎችም ደስቱ ተደርጎ ከቫይረሱ ሙሉ ለሙሉ ማገገማቸው ከተረጋገጠ በኋላ ወደ ጉዞ መልሰው እንዲቀላቀሉ አድርገናል። ይሄ ከዚህ ቀደም ከነበሩን በተለየ መንገድ ከህዝብ ጋር ያለን ግንኙነትም ያው ግደባ አለው በዛም። ስለዚህ በተወሰነ መንገድ አንዳንድ የምናደርጋቸው ህዝብ መሀል ላይ የምናደርጋቸውን ኢንተራክሽኖች ቀነስ አድርገናል።
በጤና ሙያ ተሰማሩትና ተጓዦቹን በሙያቸው እያገዙ አድዋን እየዘከሩ ከሚንቀሳቀሱት መሀል አንዷ ሀብል አሸናፊ ናቸው። በመንገዳቸው ሊያጋጥማቸው የሚችሉ የጤና እክሎችን ከባልደረቦቻቸው ጋር በመሆን የመከላከልና የማከም ስራ ይሰራሉ።
የተለየ ያጋጠመን ነገር የሆነ መክሰል፣ መላጥ፣ ውሃ መቋጠር ጣቶች ላይ ምናምን ስለሚኖር የሱ ችግር ነው እንጂ እኛ ላይ ከፋ ችግር የለም። ሌላም ጤና ባለሙያዎች አሉ። የመጀመሪያ ህክምና እርዳታ እየሰጠናቸው ነው የምንጓቸው። የተሟላ መጀመሪያ ህክምና እርዳታ መስጫ ኪቶች አሉ። ለድንገተኛ ህመሞች ማስታገሻ የሚሆኑ መድኃኒቶች ይዘናል። ከዛ በተጨማሪ ይችላሉ የጤና ጣቢያ የሚያስፈልግበት ሁኔታ ቃል አቅራቢያ እስካሁን አላጋጠመንም። በእርግጥ አቅራቢያ ወደሚገኙ ይችላሉ የጤና ጣቢያ ነው የምንወስዳቸው።
በጉዞቸው ካጋጠሙን ችግሮች ይልቅ መልካሙ ነገር ይበልጣል ይላሉ ባለሙያዋ።
ዳዊነት የቀረ ወይ የተረሳ ወይ ፋሽን ሆኖ ያለህበት ነገር ሳይሆን መቼም ቢሆን የማይጠፋ ነገር መሆኑን ያየ ነው። መሬት እየሳሙ ልል እያሉ እየመረቁ እግዚአብሔር በመንገዳችሁ ይከተላችሁ፣ አላህ ይጠብቃችሁ እያሉ እየለመንን እያመሰገኑ ዱአ እናደርጋለን፣ አይዟችሁ በርቱ እያሉን እናቶች አባቶች ከመቀነታቸው ፈተው ውሃ ካልገዛም ብለው የሚገለገሉ ሁሉ አሉ እና መቼም ቢሆን ኢትዮጵያዊነት እንደማይጠፋ የሚያሳይ ነገር ነው። በጣም ከፍተኛውን አቀባበል ነው የሚደረግለት።
የተጓዥ ቡድኑ አባል ወጣት ቴዎድሮስ ዳኛቸውም ጉዞ በአግባቡ ያልተነገረለትን አድዋን እየተሻለ እንዳውቀው ረድቶኛል በማለት ነበር የገለጸው።
ሆነ የታሪክ ተማሪ አይደለውም። ነገር ግን ያው ታሪክን ሀገር ውስጥ ስትኖር ታሪክን ማወቅ ስላለብን አድዋ የሚለው ነገር ሀገር ውስጥ ሲከበር አያለሁ። የመንግስት መስሪያ ቤቶች የተዘጉ የአድዋ ድል በዓል ምናምን የተባለ ያው ሲከበር እሰማለሁ፣ ብዙ ጊዜ አያለሁ። ግን አድዋ ማለት ምን ማለት እንደሆነ በደንብ ስትሪውን አላውቀውም። ያው አንዳንድ መጽሔቶች ምናምን ቀንጨብ የሚሉ ነገሮችን እንጂ የማነበው ይህን ያክል ዲፕ እውቀቱ የለኝም። ስለዚህ ሁል ጊዜ በየአመቱ ሲጓዙ ሳይ ውስጤን በቃ ሀገራዊ ኢትዮጵያዊ ሆኜ ይህን ነገሮች ማወቅ አለብኝ ሀገሬን ታሪክ በማለት ይህን ታሪክ ለማወቅ ደግሞ ያው ወደዚህ ተሳታፊ ለመሆን ዘንድሮ ተቀላቅያለሁ።
አድዋ የአፍሪካ ድል የሚል መሪ ሀሳብ ያነገበው የዘንድሮ ጉዞ መቋጫውን በሰሜናዊ ምስራቅ ታንዛኒያ ኪሊማንጃሮ ተራራ ላይ ያደርጋል። እንደ ጉዞ አስተባባሪ ያሬድ ሹመቴ
ጉዞዎችን ዋና መሪ ሀሳብ አፍሪካ የአድዋ ድል እንደማለታችን ሁሉ የአፍሪካ ህብረትን ሰንደቅ ዓላማ በጉዟችን ላይ ያካተናል። ከዛ ተጨማሪ ደግሞ በየአመቱም ሊደጋገም በሚችል ሁኔታ ለመጀመሪያ ጊዜ ዘንድሮ የአድዋ ድል በዓልን በአፍሪካ የመጨረሻው ከፍታ ቦታ ላይ ለማክበርና እዛ መታሰቢያም እንዲሆን የአድዋን ምስል መፈክራችንን የአፍሪካ ህብረትን ሰንደቅ ዓላማ እንደዚሁም የኢትዮጵያን ሰንደቅ ዓላማ ይዘን የአፍሪካ የመጨረሻው ጫፍ የሆነው ኪሊማንጀሮ ተራራን የመውጣት እዛም ወጥቶ ሰንደቅ የማውለብለብ ስነስርዓት በዘንድሮ ዝግጅት ላይ ያካተናል። ይህም ደግሞ የአፍሪካ ሚዲያዎችን ለመሳብና በቀጣይ ዓመታት ሌሎች አፍሪካውያን በዚህ ጉዞ ላይ ተሳታፊ እንዲሆኑ ጥሪ ለማድረግና የበለጠ አፍሪካዊ መልክ እንዲኖረው ለማድረግ ያሰብንበት ስለሆነ ዘንድሮ ለየት የሚለው ትልቁ ነገር በአፍሪካ ደረጃ የመጀመሪያው መደላድል የሚፈጥር በር የሚከፍት ዝግጅት ወይም መሪ ሀሳቦች ያካተቱበት ነው።
ተጓዦቹ በአድዋው ጦርነት በሶስት አውደ ግንባር በመሳተፍ ብቸኛ የሆኑት የወሎው ንጉስ ሚካኤል ያሳነጹትን ቤተ መንግስትን ጨምሮ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ጎብኝተዋል። 1010 ኪሎ ሜትር የሚዘልቀው ጉዞ በ46 ቀናት የሚጠናቀቅ ሲሆን እንደ አስፈላጊነቱ ከጸጥታና ከሌሎች ጉዳዮች ጋር በተያያዘ የሚታጠፉ ቦታዎች ሊኖሩ እንደሚችሉ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።